የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ከአሜሪካ ድምጽ ተጀመረ። ዛሬ ምሽት ከምንሰማቸው ጉዳዮች መካከል
ይሄ 3 አመት ሆኖታል አማራሽ በኦሮሚያና በቤንሻንጉል መሞታቸው በብዛት ማለት ነው። ጥቂት ሰው እንኳን አይደለም ብዙ ናቸው።
መብያት ዳኝን የሰማችኋት ትናንት በዋሽንግተን ዲሲ የተካሄደውን በአማራ ብሔር ተወላጆች ላይ እየደረሱ ናቸው ያላቸውን በደሎችን ከወገዘው ሰልፍ አስተባባሪዎች መካከል አንዷ ናት። ስለ ሰልፉና ተያያዥ ጉዳዮች ቆየት ብለን እንሰማለን።
ወጣቶች ላይ ጫና ከሚያመጡ ነገሮች አንዱ የክራይሲስ የቀውስ ሰዓት እሱ ሳምጭ ንጥረ ነገሮችን እንደ መውጫ መንገድ ሊወስዷቸው ይችላሉ። በጣም የጫና የክራይሲስ ሰዓት ስለሆነ ሰዎች እንደ መውጫ መንገድ ሊወስዱት ይችላሉ። ሌሎች ደግሞ በዛ ችግር ውስጥ ያሉ ደግሞ የበለጠ የመባባስ ሁኔታ ይኖራል።
በቅዱስ ጳውሎስ ሜዲካል ኮሌጅ የስነ ልቦና ሐኪምና ረዳት ፕሮፌሰር የሆኑትን ዶክተር ሙሉቀን ተስፋዬን የሰማናቸውን ደግሞ እየተስፋፋ ስለመጣው የወጣቶች የሱሰኝነት ችግርና የጤና ጠንቅ በምሽቱ ያብራሩልናል። ተጨማሪ ጉዳዮችም የተካተቱበትን መሰናዶ ሀብታሙ ዝዩም እመራለሁ። ኤልያስ አስማረ ደግሞ ቅንብሩን ያከናውናል። ከሁሉም በፊት ስመኝሽ የቆየ አጫጭር የዓለም ዜናዎችን እንደሚከተለው ታስደምጠናለች።
አመሰግናለሁ ሀብታሙ። በኢትዮጵያ በሱዳንና በግብጽ መካከል ኪንሻሳ ላይ የተጀመረው ድርድር ሲቋረጥ በሁሉም ተደራዳሪዎች ዘንድ የንዴትና የብስጭት ስሜት ይታይ እንደነበር ኪንሻሳ የምትገኘው ሪፖርተራችን አናስታሲ ቱዴሽ ይዘግባለች። ሶስቱም ወገኖች የመወነጃጀል ስሜት የተንጸባረቀበት መግለጫዎች እየወጡ መሆናቸውም ተገልጿል። የአፍሪካ ህብረት የወቅቱ ሊቀመንበር የሆኑት የኮንጎ ዲሞክራሲያዊት ሪፐብሊክ ፕሬዝዳንት ፌሊክስ አንቷን ሺሴኬዲ አደራዳሪነት ዋና ከተማይቱ ኪንሻሳ ላይ ትላንት ተጀምሮ የነበረው የኢትዮጵያ የሱዳንና የግብጽ ድርድር ያለ ስኬት ተበትኗል። በአባይ ውሃ ምክንያት በአካባቢው የግጭት ስጋት ያየለ ሲሆን የተባበሩት መንግስታት ድርጅት ግን ወገኖቹ ልዩነቶችን በማቻቻልና በመተባበር መንፈስ መነጋገራቸውን እንዲቀጥሉ አሳስቧል። ይህ በእንዲህ እንዳለ ስምምነት ላይ ሳይደረስ ኢትዮጵያ ወደ ሁለተኛው ሙሌት ብትገባ ሊገመት የማይችል ትርምስ በአካባቢው ይፈጠራል ሲሉ የግብጽ ፕሬዝዳንት ባለፈው ሳምንት መዛታቸውን መገናኛ ብዙሃን ዘግበዋል። በሌላ በኩል ደግሞ ኢትዮጵያ ግድቡን መሙላት ካልቀጠለች ከተቋራጩ ኩባንያ ጋር በገባችው ውል መሰረት $1 ቢሊዮን ኪሳራ እንደሚደርስባት ጠቅላይ ሚኒስትር አብይ አህመድ በቅርቡ አሳውቀው ነበር። የሱዳን ካቢኔ በሀገሪቱ ለ63 ዓመታት የዘለቀው ጸረ እስራኤል ህግ እንዲሰረዝ የሚጠይቀውን ረቂቅ ህግ አጸደቀ። ሱዳን ይህን ህግ መሰረዟ በቅርቡ ሁለቱ ሀገሮች ግንኙነት ለመጀመር ያደረጉትን የሰላም ስምምነት ተከትሎ የንግድና የዲፕሎማሲ ትስስራቸውን ለማደስ ያደረጉት ውሳኔ አካል መሆኑ ተገልጿል። ከሱዳን አስቀድሞ የተባበሩት የአረብ ኤሚሬቶች፣ ባህሬንና ሞሮኮ የሀገሮቻቸውን ተመሳሳይ ህጎች ሰርዘዋል። ከአንድ ዓመት በፊት ለእስራኤል እውቅና የሰጡ ሁለት የአረብ ሀገሮች ግብጽና ዮርዳኖስ ብቻ እንደነበሩ ይታወሳል። በብሪታንያው የኦክስፎርድ ዩኒቨርሲቲና በአስትራዜንካ በተሰራው የኮቪድ-19 ክትባት በትናንሽ ልጆችና ታዳጊ ወጣቶች ላይ በስፋት ተጀምሮ የነበረው የሙከራ ክትትል ተቋርጧል። የኦክስፎርድ ተመራማሪዎች ሙከራውን ያቋረጡት የብሪታንያ የመድኃኒት ቁጥጥር ኃላፊዎች የክትባቱን ደህንነት እያጠኑ ባሉበት በዚህ ወቅት መሆኑ ነው። የመድኃኒቶችና የጤና ጥበቃ ምርቶች ደህንነት ተቆጣጣሪው መስሪያ ቤት በዓለም ዙሪያ በበርካታ የአውሮፓ ሀገሮችም ጭምር ክትባቱን በወሰዱ የተወሰኑ ሰዎች ላይ የታየው የደም መርጋት ከክትባቱ ጋር ግንኙነት ይኖረው እንደሆነ እየተከታተለ ነው። ሆኖም እስካሁን በዓለም ዙሪያ ክትባቱን ከወሰዱት 18 ሚሊዮን ሰዎች ውስጥ የደም መርጋት የታየው በ30 ሰዎች ብቻ ላይ ሲሆን ከመካከላቸው 7ቱ ሕይወታቸው አልፏል። ዩናይትድ ስቴትስ በያዝነው የሚያዝያ ወር መገባደጃ ላይ 200 ሚሊዮን አሜሪካውያንን ለመከተብ ያስቀመጠችውን ግብ ለማሳካት ተቃርባለች። የፕሬዝዳንት ባይደን አስተዳደርም በመላው ዓለም ያለውን የኮቪድ-19 ወረርሽኝን ለመከላከልና ሌሎች ሀገሮችን የሚያግዝ አስተባባሪ በመሰየም ተጨማሪ እርምጃዎች እየወሰዱ ነው። በዚህ ወር እንደ አውሮፓውያን አቆጣጠር ሚያዝያ 19 በዩናይትድ ስቴትስ ውስጥ የሚገኙ አዋቂዎች በሙሉ ክትባቱን መውሰድ እንደሚችሉ ፕሬዝዳንት ጆ ባይደን አስታውቀዋል። ይህ ቀደም ሲል ከተቀመጠው የግንቦት 1 ቀነ ገደብ በሁለት ሳምንት አስቀድሞ የመጣ ነው። ፕሬዝዳንቱ አሁን ስላለው የክትባት ሁኔታ ሲያስረዱም አሁን በየቀኑ በአማካይ 3 ሚሊዮን ክትባቶችን እየሰጠን ነው። በሳምንት ከ20 ሚሊዮን በላይ ይሆናል። ቅዳሜ ለት ብቻ ከ4 ሚሊዮን በላይ ክትባቶችን ሰጥተናል። ከ62 ሚሊዮን በላይ ለሚሆኑ ሰዎች የ150 ሚሊዮን ክትባቶችን በመስጠት የመጀመሪያዎቹ አገሮችን ሲሉ ተናግረዋል። ከዋይት ሃውስ የተገኘው መረጃ እንደሚያመለክተው በዩናይትድ ስቴትስ ውስጥ 40 ከመቶ የሚሆኑ አዋቂዎች ክትባቱን ቢያንስ አንደኛውን ዙር ወስደዋል። 20 ከመቶ የሚሆኑ ዜጎችም ሙሉ በሙሉ ተከትበዋል። በመጨረሻም የዩናይትድ ስቴትስ እና የኢራን ባለስልጣናት ቪየና ላይ እየተካሄደ ያለው ንግግር ውጤታማ መሆኑን እየገለጹ ናቸው። ሁለቱ ወገኖችና የተቀሩትም የኢራንን የኒውክሌር መርሃ ግብር በሚመለከት እንደ አውሮፓውያን አቆጣጠር በ2015 የተፈረመው ስምምነት ውል እንዲያንሰራራ ለማድረግ ጥረት ይዘዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ በሰጡት ቃል ለአሁኑ ከኢራን ጋር በቀጥታ ድርድር እንከፍታለን ብለን አንጠብቅም። ሆኖም ዩናይትድ ስቴትስ ለቀጥታ ድርድር ዝግጁ ነች፣ ለዲፕሎማሲም ዝግጁ ነች ሲሉ አብራርተዋል። አድማጮች፣ ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። ከመደበኞቹ የማኅበራዊ መገናኛ አውታሮቻችን በተጨማሪ በዋትሳፕ ላይ 2022276379 ላይ አስተያየታችሁን ተውልን። አሁን ወደ ቀዳሚው ዘገባ እናምራ። ዩናይትድ ስቴትስ ውስጥ የሚገኙ የአማራ ማህበራት ያስተባበሩት ሰልፍ ትናንት ዋሽንግተን ዲሲ ውስጥ ተካሂዷል። ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት የተደረገው ትዕይንተ ህዝብ ዓላማው በተለያዩ የኢትዮጵያ አካባቢዎች ብሔር የለየ በደል እየደረሰባቸው ነው ላሏቸው የአማራ ብሔር ተወላጆች ድምፅ ለመሆንና የአሜሪካ መንግስትም ብሔር የለየ ጥቃት እንዲቆም ጣልቃ እንዲገባ ለመጠየቅ መሆኑን አስተባባሪዎች ገልጸዋል። በዩናይትድ ስቴትስ የሚገኙ የአማራ ማህበራት ያስተባበሩት ሰልፍ የተካሄደው ትናንት ረፋድ ላይ ጀምሮ ነው። ቦታው ደግሞ የአሜሪካ የውጭ ጉዳይ መስሪያ ቤት ፊት ለፊት በሜትሮፖሊታን ፖሊስ ባልደረቦች አይን በመቶዎች የተገመቱት ሰልፈኞች በኢትዮጵያ የተለያዩ ስፍራዎች የአማራ ብሔር ተወላጆች ላይ በመድረስ ላይ ናቸው ያሏቸውን በደሎች አስተጋብተዋል። ለዚሁ ሰልፍ ሲል ከሚኖርበት ቺካጎ ወደ ዋሽንግተን ዲሲ መምጣቱን የነገረኝ የአማራ ፋውንዴሽን አባል የሆነው ሐሚድ መንገሻ የተቃውሞ አካል እንዲሆን የገፋውን ምክንያት አጋርቶኛል።
የህዝቤን ጩኸት ለማሰማት ከቺካጎ ድረስ እዚህ የመጣሁት አማራ በየቦታው ስለሚገደል ያንን ጩኸት ለማሰማት ነው የመጣሁት። የምናየው ነው ወለጋ አማራ በመሆናቸው ብቻ ሃይማኖታቸውን አልጠየቅም፣ ሙስሊም፣ ክርስቲያን፣ ፕሮቴስታንት አላለም። ጀስት አማራ በመሆናቸው ብቻ እየተለዩ ከአካባቢው እንዲወጡ ተደርገው እየተገደሉ ነው። ቢሻንጉል ጉሙዝ በቅርብ የምናየው እንደዚሁ አማራ በመሆናቸው ብቻ እንጂ ሌላ ዘር በመሆናቸው አይደለም እየተገደሉ ያሉት። በቅርቡ ባየነው አጣዬ ላይ በተደረገው አማራ የአማራ ብሔሮች እየተለዩ አንዳንዴ እንዲያውም መታወቂያቸውም እየተለየ የተገደሉበት ሁኔታ አለ። ያ ነው። በእርግጥ ኢትዮጵያ ውስጥ የተለያየ ቦታ ላይ ግድያ አለ። ነገር ግን እንደ አማራ ብሔር በመታወቂያ ወይም በዘሩ እየተለየ የተገደለ እስካሁን አላየንም። ያ ነው በእርግጠኝነት ለመናገር የምፈልገው አማራ እየተለየ በዘሩ እየተገደለ ያለው በዚህ ምክንያት ነው።
ሐሚድ የተቃውሞ ሰልፈኞቹ አቤቱታቸውን ያቀረቡለት የአሜሪካ የውጭ ጉዳይ መስሪያ ቤት ኢትዮጵያ ውስጥ እየደረሱ ያሉን ብሔር የለዩ ጥቃቶችን እንዲያስታግስ ለመጠየቅ እንደታቀደም ተናግረዋል። ለበርካታ ዓመታት በኢትዮጵያ ሕዝብ ላይ ደርሰዋል የሚባሉ በደሎችን ለማሰማት የአሜሪካ የውጭ ጉዳይ መስሪያ ቤትንና ሌሎች መንግስታዊ ተቋማትን ደጅ ደጋግሞ የረገጠው ሽመልስ ለገሰንም ከሰልፈኞቹ መካከል አግኝቼዋለሁ። ኢትዮጵያና ኢትዮጵያውያንን ያሉበትን እጅግ አስቸጋሪ ሁኔታ የሚያውሰው ሽመልስ ምዕራባውያን ሀገሮች በኢትዮጵያ ፖለቲካ ውስጥ ካላቸው ሚና አንጻር እየደረሱ ናቸው የሚባሉ የሰብአዊ መብት ጥሰቶችን ለማስታገስ ጫና ፈጣሪነታቸውን እንዲጠቀሙ ይፈልጋል።
ላለፉት ሶስት ዓመታት የዘር ማጥፋት በግልጽ እየተካሄደ ነው። በዚህ የዘር ማጥፋት ላለፉት ሳምንታት እንኳን ያየናቸው ነገሮች ኢትዮጵያውያንን በእውነት አስተኝቶ የሚያሳድር ነገር አይደለም። ይህንን የዘር ማጥፋት ስፔሻሊ በአማራው ላይ እየተካሄደ ያለውን የዘር ማጥፋት በእምነታቸው ምክንያት እየተገደሉ ያሉ የኢትዮጵያ ኦርቶዶክስ ሃይማኖት ተከታዮች፣ በኢትዮጵያ ላይ ያለው ኦርቶዶክስ ቤተ ክርስቲያን የሚደረገውን ቃጠሎ፣ ሌሎችንም እንዲሁ በግፍ የታሰሩትን እስረኞች ዛሬ በአሜሪካን መንግስት ያው ከተለያዩ ድርጅቶች ጥሪ ተደርጎ በዚህ ተገኝተናል። አሁንም የዓለም መንግስታት በኢትዮጵያ ላይ ኢንቮልቭ እንዲያደርግ ነው። ይህ ከዛሬ 3 አመትም በፊት የመጣውን በህዝባዊ እምቢተኝነት የመጣውንም ለውጥ አሜሪካኖች የዓለም መንግስታት ኢንቮልቭ አድርጎ ነው የአብይ አህመድ አስተዳደርን በቦታው ላይ እንዲቀመጥ ያደረገ። ይሄ ለኢትዮጵያውያን ግልጽ ነው። እስቴ ካላቸው አሁን ደግሞ በእውነት በኢትዮጵያ ላይ ኢንቮልቭ አድርገው ወደ ክብ ጠረጴዛ ኢትዮጵያ ልትመጣ ይገባል። ይሄንን እንዲያደርጉ ነው። ደግሞ ኃይሉም ሁሉም ነገር በእጃቸው ነው ያለው።
በሰላማዊ ሰልፉ ላይ ኢትዮጵያ መንግስት ላይ ያነጣጠሩ ወቀሳዎች ቀርበዋል። ሳይበር ፋኖ የሚባለው የወጣቶች ቡድን አባል መሆኗን የነገረችኝ ከሰልፉ አስተባባሪዎች መካከል አንዷ የሆነችው ነቢያት ዳኜ የኢትዮጵያ መንግስት ጥቃቶችን ለማስቆም ያልቻለበትን ምክንያት ትጠይቃለች።
ይሄ 3 አመት ሆኖታል አማሮች በኦሮሚያና በቤንሻንጉል መሞታቸው በብዛት ማለት ነው። ጥቂት ሰው እንኳን አይደለም፣ ብዙ ናቸው። ይህ መንግስትን የተቃወም ነው ቲፒኤልኤፍን ያንን የሚያክል ላይክ ሰራዊት ያለውን ቲፒኤልኤፍ ሄዶ መዋጋት ከቻለ ለምንድን ነው ኦሮሚያና ቤንሻንጉል ሄዶ ትንንሽ ላይክ ሰራዊቶችን መዋጋት? ለምንድን ነው መንግስት አማራን መጠበቅ ያልቻለው? መንግስት ከተባለ ለህዝቡ ነው መቆም ያለበት፣ ለህዝቡ ደህንነት።
ከዚህ በተጨማሪም የሰብአዊ መብት ተቋማት በሌሎች ብሔሮች ላይ የሚደርሱ ጥቃቶችን በሚገልጹበት ልክ የአማራ ብሔር ተወላጆች ላይ እየደረሱ የሚገኙ በደሎችን በተገቢው ልክና አግባብ አለማስተናገዳቸውን አንስታ ነቢያት ትተቻለች።
አማራ ላይ የሚፈጠረውን በየሳምንቱ በየሁለት ሳምንቱ በመቶዎች የሚቆጠሩ ህጻናት፣ እናቶች፣ አዛውንቶች፣ በቃ ንጹሀን በማንነታቸው እየተጠቁ እያለ እነሱ ኢነፍ ከቨሬጅ እየሰጡት አይመስልም። አማራ በማንነቱ እየተገደለ እነሱ የሆነ ሴፕሬት ኢንሲደንት አስመስለው ነው አርቲክሉን ካየኸው የሚጽፉት።
የተለየ ክስተት ወይንም ግጭት ማለትሽ ነው?
አዎ፣ አማራዎች እንኳን ናቸው በማንነታቸው ተጠቅተው ነው ተመርጠው የተገደሉት አይሉም። ባለፈው ሳምንት ያወጡት ጋንማን ኪል 33 ሲቪሊየንስ በጣም የተደባበሰ እውነቱን ያልያዘ ግማሽ እውነት የያዘ ነገር ነው ላይክ አርቲክላቸውን የሚያወጡት።
ሰላማዊ ሰልፈኞቹ በኢትዮጵያ መንግስት ላይ ያቀረቡትን ክስ በተመለከተ ምላሽ የጠየቅናቸው በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ይህንን ብለዋል።
ግድያውን ተከትሎ ጠቅላይ ሚኒስትራችንም ምክትል ጠቅላይ ሚኒስትራችንም ኤምባሲያችንም የንጹሐንን ግድያ በማውገዝ ይህንን የሽብር ተግባር የፈጸሙ አካላት በህግ ጥላ ስር እንደሚጠየቁ ተገልጿል። መንግስታችንም ይህንን በማጣራት ተገቢ እርምጃ የመውሰድ እንቅስቃሴውን ጀምሯል። ተጠርጣሪዎችም በህግ ጥላ ስር መዋል ጀምረዋል። ስለዚህ መንግስት እየሰራበት ያለ በመሆኑ በእኛ በኩል ተመሳሳይ ችግሮች የትኛውም አካባቢ እንዳይከሰት ህብረተሰቡን በማስተባበር ህዝቡ በአንድ ልብ እንዲነሳሳ የማድረግ ስራችን እንቀጥላለን። በዚህ አጋጣሚ ለአንሳ ፈልገው የተለያዩ ውጫዊ ውጥረቶች ባሉበት በአሁኑ ወቅት እንዲህ አይነት የውስጣችንን ጉዳይ ሽብርተኛን እየለዩ በህግ የማስጠበቁ ነገር እንደተጠበቀ ሆኖ ግን ደግሞ የሚከፋፍሉንን መንገዶች መከተሉ ብዙ የማይጠቅም እንደሆነም በዚህ አጋጣሚ ክሬን ለመለገስ እፈልጋለሁ። አመሰግናለሁ።
በተለያዩ የሀገሪቱ ክፍሎች ውስጥ ብሔርን የለየ በተለይ የአማራ ተወላጆችን የለየ ጥቃት ከአንድም ሁለቴ ሶስቴ እየደረሰ ነው። የኢትዮጵያ መንግስት በሌሎች ቦታዎች ላይ ያሳየውን አይነት ፈጣን እርምጃ ባለመውሰዱ ተጠያቂ ነው ወይንም ደግሞ ወቀሳ ሊቀርብበት ይገባል የሚል ሙግት ቀርቧል። ዘለቄታ ያለው እርምጃ ያልተወሰደበት ምክንያት ምንድን ይላሉ?
እንግዲህ ይህንን ጥያቄ የሚያነሱ ሰዎች ህወሓት ጽንፈኛው ኃይል ሰነዘረውን ሽብር ተግባር ጋር አያይዘው ያንን በአጭር ጊዜ አሁን ላለበት ደረጃ ማድረስ ተችሎ እንዴት በዚህ መልክ በአማራ ብሔር ላይ በቤኒሻንጉል እና በኦሮሚያ በዋናነት እየተፈጸመ ያለውን ግድያ ማስቆም አቃተው በሚል ነው። እና ጠቅላይ ሚኒስትሩም ያው ለሕዝብ ተወካዮች ምክር ቤት በነበረው መድረክ ላይ ሲገልጹ በሽምቅ ሆኖ በስውር በሲቪል ያለው ሲጭምር ሆነው ህዝብን የሚያሸብሩትን መቆጣጠርና ለመግጠም የተዘጋጀ ኃይልን ሁለቱን መግጠም አንድ አድርገው የሚያቀርቡ ሰዎች የተሳሳቱ እንደሆነና መንግስት እነዚህን ኃይሎች ከህብረተሰቡ ጋር በመተባበር ለህግ የማቅረብ ስራውን አጠናክሮ እየቀጠለ እንደሆነ የገለጹበት ሁኔታ አለ። በዚህ አጋጣሚ ልብ ልንለው የሚገባ እነዚህን ኃይሎች እየመለመለ የሚልክብን በየትኛው ጉዳይ ላይ የሀገሪቱን ኢንትረስት ግምት አስገብቶ እንደሆነ እናም ከውጭ ኃይልም ጋራ ተጠናይቶ ሊሰራ የሚችል መሆን አለመሆኑን መጠርጠር ይኖርብናል። ኢትዮጵያን ለመከፋፈል ቀላሉ ዘዴ በብሔርና በሃይማኖት መለያየት እንደሆነ የገባቸው አካላት በውስጥ አዳክመውን በውጭ ሊጭኑብን የሚፈልጉ አጀንዳቸውን ለመጫን እየሰሩ እንደሆነ ያው የተለያዩ ትንታኔዎች እንግዲህ የሚያሳዩን ነው ማለት ነው።
በሰልፉ ላይ ወቀሳ ከቀረበባቸው ዓለም አቀፍ የመብት ተሟጋች ድርጅቶች አንዱ አምነስቲ ኢንተርናሽናል ነው። የድርጅቱ የአፍሪካ ቀንድ አጥኚ አቶ ፍስሐ ተክሌ በቀረቡት ወቀሳዎች አይስማሙም። ድርጅታቸው በተከታታይ ያወጣቸው መግለጫዎች የወቀሳውን ተቃራኒ የሚደግፉ እንደሆነ ይሟገታሉ።
ቅሬታው ካለ ባለፉት አንድ ዓመትም ባለፈው ሁለት ዓመትም የሰራናቸውን ነገሮች መመልከት ብቻ የሚበቃ ይመስለኛል እና በተለያዩ ቦታዎች ላይ በመቶዎች የሚቆጠሩ ግጭቶችና ጥቃቶች ነበሩ የነበሩት። ሁሉንም ከበር ማድረግ እንችላለን ማለት አንችልም። አንድ ሰው ነው ያለው አምነስቲ ኢትዮጵያ ላይ የሚሰራ። ግን አቅማችን እና መረጃ ባለ መሰረት እንዱትን በሙሉ ለምሳሌ በምዕራብ ወለጋ ባለፈው ኖቬምበር ላይ የደረሰውን፣ ቤንሻንጉል ላይ የደረሱትን ጥቃቶች አቅማችን ባለ መጠን ዘግበናል። የኩራ ፈርዳውንም እንደዚሁ ከዛ በፊትም የነበሩትን ሌሎች ለምሳሌ ተፈጠረባቸው ቦታዎች ውጭ ለምሳሌ ምዕራብ ወለጋ ውስጥ 2018 ሜይ፣ ጁን፣ ጁላይ በተለያዩ ጊዜ ያንን ግን ይህ እንግዲህ ጥቃት የተፈጸመ የተጀመረው በተለይ አማራ ነዋሪዎች ላይ ከ2018 ጀምሮ ነው እና ማንም አሁን እንደዚህ ትኩረት ባልሳበበት ጊዜ ጀምሮ ስናረግ ነው የነበረው። የተለያዩ የተፈናቀሉ ሰዎች ወሎ የተለያዩ ቦታዎች ሰፍረው እንዳለው ያሉበት ሁኔታ የሚያመለክቱ የተለያዩ መረጃዎች እና መግለጫዎች ተናቃለን እና ይሄ ቅሬታ ማን ላይ ማተኮር እንዳለበት ግልጽ ያልሆነ ይመስለኛል።
ድርጅቱ መግለጫዎችን ሲያወጣ እዛ ባለው ሀቅ ልክ ሳይሆን የሚያወጣው አንድ ብሔር ላይ ያነጣጠሩ መሆናቸውን ከመግለጽ ይልቅ የእርስ በርስ ግጭት አድርጎ ይሸፍናቸዋል የሚል ቅሬታም ቀርቧል።
ይህም ቢሆን ልክ አይመስለኝም። ምክንያቱም አሁን አምነስቲ አሁን የጠቀስኩት ለምሳሌ ቤኒሻንጉል ባለፈው ዓመት ዲሴምበር ላይ ክሪስማስ አካባቢ ላይ ያደረግነውን፣ ምዕራብ ወለጋ እንደዚሁ አንድ ቀን ወደ 50 ምናምን ሰዎች የተገደሉበት የአማራ ተወላጆች ላይ የተኮረውን እና ሌሎችንም የቀድሞዎችንም ብታይ እንደ እርስ በርስ ግጭት አድርገን ያስቀመጥንበት ሁኔታ የለም።
በሰልፉ ተሳታፊዎች ዘንድ ለቀረቡ ቅሬታዎች ተጨማሪ መረጃ ለማግኘት በቅርብ ጊዜ ጥቃቶች ተደጋግሞበታል የሚባለውን የኦሮሚያ ክልል ባለስልጣናትን ለማግኘት በተደጋጋሚ ብንጥርም አልተሳካልንም። ሰላማዊ ሰልፈኞቹ ጥያቄያቸውን የያዘ ደብዳቤ ለዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት እንዳስገቡና መልስ እየጠበቁ እንደሆነም ሰምተናል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ባለፉት ዓመታት ኢትዮጵያ ውስጥ የሚታየው የፖለቲካ አለመረጋጋትና አንድ ዓመት ያስቆጠረው የኮቪድ-19 ወረርሽኝ በአእምሮ ላይ የሚፈጥረውን ጫና ለመሸሽ በሱስ የሚጠመዱ ወጣቶች ቁጥር ከቀን ወደ ቀን እየጨመረ እንደሄደ የጤና ባለሙያዎች ይገልጻሉ። በተለይ ግጭቶች እየተባባሱበት ባሉበት ወቅት ሱስ አምጪ ንጥረ ነገሮች እንደ ችግር መፍቻ እየተጠቀሙ ያሉ ወጣቶች ለጉዳት እየተጋለጡ እንደሆነ በቅዱስ ጳውሎስ ሜዲካል ኮሌጅ በስነ ልቦና ሐኪምነትና ረዳት ፕሮፌሰርነት እያገለገሉ የሚገኙት ዶክተር ሙሉቀን ተስፋዬ ለአሜሪካ ድምፅ ተናግረዋል። ከዶክተር ሙሉቀን ጋር ቆይታ ያደረገችው ስመኝሽ ቆየናት ቀጥሎ ይቀርባል።
በተለያዩ አጋጣሚዎች ከጊዜ ወደ ጊዜ በሱስ የተጠመዱ ወጣቶች ቁጥር እየጨመረ መሄዱን እንሰማለን። ትክክል ነው ወይ? በሱስ የተጠመዱ ወጣቶች ቁጥር በአሁኑ ሰዓት ምን ይመስላል?
ታዳጊ ወጣቶች ላይ የሱስ አምጪ ንጥረ ነገሮችን የማዘውተር ባህሪ እውነት ነው። ጥናቶችም ከጊዜ ወደ ጊዜ እየጨመሩ እንደሆነ የሚያሳዩን የሆኑት እንግዲህ በምክንያትነት ብዙ ነገሮችን መጥቀስ እንችላለን።
የአንዳንድ ጥናቶችን ሳይ በተለይ በሀገር ደረጃ የፖለቲካ አለመረጋጋቶች ሲኖሩ፣ ጦርነቶች ሲኖሩ ሱስ የሚያስይዙ ንጥረ ነገሮችን የሚጠቀሙ ሰዎች ቁጥርም በዛው ልክ እንደሚጨምር ይገልጻሉ። እና ኢትዮጵያ ውስጥ ከላለፉት ጥቂት ዓመታት እንግዲህ የተለያዩ ችግሮች ይከሰታሉ። እና እነዚህ ነገሮች ተጽዕኖ ያስከትላሉ በወጣቶች ለሱስ ተጋላጭ መሆን።
እንደዚህ አይነት በተለይ የቀውስ ሰዓቶች ላይ ሁላችንም የስሜት የባህሪ አሳሰብ መታወክ ይገጥመናል። እንደ መውጫ መንገድ ብለን የምንጠቀማቸው ነገሮች ይለያያሉ። በተለይ ወጣቶች አንዱ አትራፊ ያልሆነ የመውጫ መንገድ ብለው የሚወስዱት እነኝህ ሱስ አምጪ ንጥረ ነገሮችን አዘውትሮ መውሰድ ነው። እነኝህ ሱስ አምጪ ንጥረ ነገሮች ጊዜያዊ የስሜት ለውጥ ስለሚያመጡ የስሜት የተወሰነ የማነቃቃት አንዳንዴ ደግሞ ነገሮችን እውነታውን አጥርተን እንዳናይ ስለሚያደርጉ ጊዜያዊ ጥቅሙን በመመልከት ወደዛ ነገር ሊገቡ ይችላሉ። ወጣቶች ላይ ጫና ከሚያመጡ ነገሮች አንዱ የክራይሲስ የቀውስ ሰዓት ሱሳም ቂንጥረ ነገሮችን እንደ መውጫ መንገድ ሊወስዷቸው ይችላሉ።
ባለፈው አንድ አመት በኮሮና ወረርሽኝ ምክንያት ብዙ ቀውሶች የደረሱበት ጊዜ ነው። ቤት ውስጥ ከመቀመጥ አንስቶ የገቢ ምንጭን ማጣት የመሳሰሉ፣ ከትምህርት ገበታ መራቅ የመሳሰሉ ችግሮች ተከስተው ነበር እና እነዚህ በወጣቶች ላይ ያሳዩት ተጽዕኖ አለ ወይ?
ልክ ነው። ኮቪድ-19 እንግዲህ የተለያዩ እንደ ችግር መፍቻ የምንጠቀማቸው ነገሮች ላይ ጫና አለው። ስለዚህ ሁሉም አቅጣጫ ጫና ውስጥ መሆናችን ብዙ ሱስ የመጠቀም እድልን የመክፈት ባህሪ ይኖረዋል። አንደኛ በጣም የጫና የክራይሲስ ሰዓት ስለሆነ ሰዎች እንደ መውጫ መንገድ ሊወስዱ ይችላሉ። ሌሎች ደግሞ በዛ ችግር ውስጥ ያሉ ደግሞ የበለጠ የመባባስ ሁኔታ ይኖራል። ሌላው ሰዎች ወደ ሱስ አምጪ ነገሮች እንዲጠቀሙ የሚያደርጋቸው ያልታከመ የአእምሮ መታወክ ነው። በኮቪድ ምክንያት እንግዲህ አብዛኛው የአእምሮ ህመሞች እንዲከሰቱ፣ በዛ ህመም ውስጥ ያሉ ደግሞ ህመሙ እንዲባባስ የማድረግ ሚና እንዳለው ብዙ ጥናቶች ያሳያሉ እና ወጣቶች ወይም ደግሞ ሌላው የማህበረሰብ አካል ወደ ሱሳም ቂንጥረ ነገር የመጠቀም እድሉ የመጨመር የራሳቸው የሆነ ሚና ይኖራቸዋል። በእርግጥም ጥናቶችም ያንን ያሳያሉ።
እስቲ እዚህ ጋር ምናልባት እየተነጋገርንባቸው ያሉት ሱሳም ንጥረ ነገሮች የምንላቸው ምን አይነት ናቸው? በተለይ ኢትዮጵያ ውስጥ በአብዛኛው ወጣቶች የሚጠቀሙባቸው ንጥረ ነገሮች ምን አይነት ናቸው?
መልካም። እንግዲህ ሱስ አምጪ ንጥረ ነገሮች የምንላቸው በርካታ ናቸው። እኛ በዘርፉ እንከፋፍላቸዋለን። አንደኛው እና ዋናው በብዙ በሀገራችንም በዓለም አቀፍ ደረጃም የብዙ ሰዎች ተጠቅተው የሚኖሩበት የአልኮል ችግር ነው። ሌላው እነኚህ ስቲሙላንትስ የምንላቸው ናቸው። በሚወሰዱ ሰዓት የማነቃቃት ባህሪ ያላቸው። እኛ ሀገር እንግዲህ እንደምታውቂው በከፍተኛ ሁኔታ ያለው የጫት ሁኔታ ነው። ጫት እነኚህ ስቲሙላንትስ ከምንላቸው ውስጥ የሚመደብ ነው የሚሆነው። ሌላ ደግሞ እንግዲህ ለህመምን ማስታገሻ አንዳንድ ፕሮሲጀሮች ሲሰሩ እንጠቀማለን። በህክምና ግን ደግሞ ግለሰቦች ያላግባብ የሚጠቀሟቸው ፔቲዲን የመሰለ ሞርፊን፣ እነዛም እንደዚሁ ሱስ አምጪ ንጥረ ነገሮች ናቸው። እኛም ሀገር የሚታዩ ነው የሚሆኑት። ሌሎቹ ደግሞ እነ ሄሮይን፣ ኮኬይን፣ እኛ ሀገር ደግሞ በብዛት ካናቢስ የሜሪዋና የምንለው አሁን ደግሞ ትራማዶል የሚታወቅ የህመምን የሚያስታግስ መድኃኒት ነው። በተለይ ታዳጊ ወጣቶች፣ በትምህርት ቤት እድሜ ላይ ያሉ በአብዛኛው ይህንንም እንደ ሱስ አምጪ ንጥረ ነገር ይጠቀሙታል። በእርግጥም በዛ ምክንያት ችግር ውስጥ የገቡ አሉና ኮመንሊ ከብዙዎቹ እነኚህ በብዛት የምናያቸው ሱስ አምጪ ንጥረ ነገሮች ናቸው።
የተለያዩ ሰዎች እንግዲህ በተለያዩ አጋጣሚዎች አልኮልም ሊወስዱ ይችላሉ፣ ሌሎችንም ነገሮች ሊጠቀሙ ይችላሉ። ነገር ግን አንድ ሱስ ችግር የሚሆነው መቼ ነው? አንድ ሰው ሱሰኛ የሚባለው በምን ያክል ደረጃ ላይ ሲደርስ ነው?
አንድ ግለሰብ ራሱን መግታት ካልቻለ ኢምፔርድ ኮንትሮል የምንለው ይህን እንጠቀማለሁ ብሎ አስቦ ካሰበው መጠን በላይ ጊዜ በላይ የሚወስድ ከሆነ የአምጣምጣ የሚለው ሁኔታ በጣም የሚያስቸግረው ከሆነ ሌላው ሶሻል ኢምፔርመንት የምንለው አንድ ሰው የተለያዩ ማህበራዊ ተግባሮቱን በሚያስተጓጉል ሁኔታ ከሆነ እና ያንንም እያወቀ የሚቀጥል ከሆነ ሌላው አንድ ሶስት ረዥም ጊዜ ሲወሰድ የተለያዩ የሰውነት ኬሚካላዊ እና አካላዊ ስርዓትን በማወቅ ድንገት ሲቆም የሚፈጥራቸው ምልክቶች ይኖራሉ። አንዳንዴ ለህይወት አደገኛ ሊሆኑ ይችላሉ፣ ዊዝድሮዋል የምንላቸዋሉ። ሌላው ቶለራንስ የምንለው አንድን ነገር በፊት በሚሰጠው ልክ ምንም አይነት ስሜት አለመፍጠርና ተጨማሪ የመፈለግ ነገር ሊኖር ይችላል እና እነኚህ ጥቂቶቹ ናቸው። በቁጥር 11 አል ክራይቴሪያዎች ይኖራሉ። ስለዚህ አንድ ሰው ከእነኚህ መሀል ቢያንስ ሶስቱን ካሟላ ችግር የሚያመጣ የሱስ ተጠቃሚ ነው ብለን እናስባለን።
አንድ ጥናት ሳይ ነበረ በ2020 የተሰራ እና በመቀሌ ዩኒቨርሲቲ ውስጥ ነው ጥናቱ የተደረገው እና ከአምስት ተማሪዎች አንዱ ለዲፔንደንሲ ወይም ደግሞ ለሱስ ተጋላጭ ናቸው ይላል እና ተማሪዎች አካባቢ ይሄ ተጋላጭነት የሚበዛበት ምክንያት ምንድን ነው?
የተለያዩ ሃይስኩሎች ውስጥ ኮሌጅ ውስጥ የሚሰሩ ጥናቶች ተመሳሳይ አይነት ሁኔታን ነው የሚያሳዩት። ለዚህ አንድ ተጋላጭ የሚያደርገው ምንድን ነው? ትምህርት ቤቶች ውስጥ ዩኒቨርሲቲ ውስጥ ያሉ ወጣቶች ናቸው በብዛት። ቅድም ባልናቸው ምክንያቶች ዋና ዋና ምክንያቶች ያው ተጋላጭ ይሆናሉ። ወጣቶች ነጻነት የሚያገኙበት ነው። ሙሉ ለሙሉ አብሯቸው የሚያግዟቸው ቤተሰብ አብሯቸው ላይሆን ይችላል። ሌላው እርስ በርስ ደግሞ ያለው ተጽዕኖ፣ አንድ ዶርም ውስጥ ብዙ አይነት ባህሪ ያላቸው ወጣቶች ይሆናሉ። ስለዚህ በዚህ ምክንያት እንግዲህ ካልታገዙ በሙያተኛ እንደ መውጫ መንገድም ሊወስዱት የሚችሉበት ሁኔታ አለ። ሌላው ያለመታደል ሆኖ እንግዲህ እንደዚህ አይነት ቦታዎች ላይ እነኚህ ሱስ አምጪ ንጥረ ነገሮች በብዛት እና በቅርበት ሲገኙ እናያለን እና ያም ደግሞ እንግዲህ ተማሪዎች ወደዛ እንዲሄዱ የራሱ የሆነ ግፊት ይኖረዋል።
ከዶክተር ሙሉቀን ተስፋዬ ጋር የተደረገው ቆይታ ተከታይ ክፍል በነገው ምሽት ስርጭታችን ይደመጣል። አሁን ወደ ሌላ ዘገባ እናምራ። የአሜሪካ የስነ አእምሮ ማህበር እንዳስታወቀው ከሆነ ከዓለም ሕዝብ 10% የሚሆነው የአእምሮ ጤና ችግር አለበት። ይህ ችግር ታዲያ በአብዛኛው ዝቅተኛና መካከለኛ ገቢ ባላቸው ሀገራት ላይ ጎልቶ የሚታይ ሲሆን፣ ሴቶችና ህጻናትም በሰፊው የችግሩ ተጋላጭ ሆነዋል። ዘጋቢያችን የዮቴ ማቪንጋ በኪንሻሳ ያለውን ሁኔታ አስመልክቶ ያደረሰንን ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች።
በኪንሻሳ ዳርቻ በሚገኘው የስነ አእምሮ ጤና ክሊኒክ ውስጥ ከሚገኙት ታማሚዎች መካከል አንዳንዶቹ ገና በአስራዎቹ እድሜ ክልል ውስጥ ያሉ ናቸው። ኔሊ የተሰኘች የ20 ዓመት ወጣት ከሳምንታት በፊት የተፈጠረውን የአያቷን ሞት ተከትሎ ለጥቂት ቀናት ያህል የባህሪ ችግር ሲታይባት ሰንብቷል የሚሉት እናቷ ናቸው።
She cried a lot the day her grandfather died.
When Dayatwa Yamotelet Bahail Nyalekasachu, Yesu Helfet, Beganzebem, Bemuralim, Kabati Hona Gudat Adreso Batal, Yekiskanzebem Hone Setotauchen, Yigazalat Neber, Bitun Bamunlu, Munkerker Raderegachu, Ahungen Laut Alat, Tinish Tinishno Mittaurao, Besichetwam. ብርዱላታል።
በሌላኛው ክፍል ውስጥ ደግሞ ባለትዳርና የሶስት ልጆች እናት ነኝ የምትለው ካሮል የተሰኘች ብቸኛ ሴት አለች። እንዲህ ያሉ ስለራሷ የወሰደቻቸው የዋዠቁ አመለካከቶች ለወደ አይምሮ ክሊኒኩ እንድትመጣ አስገድደዋታል። ባለፉት 4 ወራት ጊዜ ውስጥ ይህን መሰል የአይምሮ ጤና እክል ሲያጋጥማት ለሶስተኛ ጊዜ መሆኑ ነው። ነገር ግን ለመረጋጋትና ሁኔታዎችን ለማሸነፍ ከባድ እንደሆነባት ይሰማል።
I'm in my 60s. I have 3 children. Yes, I live with them.
60 አመቴ ነው። 3 ልጆችም አሉኝ። አሁን እዚህ ከናንተ ጋር አሉ። ከነርሱ ጋር ነው የምኖረው። ለምንድነው ግን ስለኔ ህይወት ጠልቃችሁ ማወቅ የምትሹት?
እንደ አውሮፓውያን አቆጣጠር በ2005 ዓመተ ምህረት ከተመሰረተ ጀምሮ የዶክተር ናሳላ ክሊኒክ ከ10,000 በላይ የሚሆኑ ህሙማንን አስተናግዷል። ዶክተር ናሳላ በቀን የተለያዩ አይነት የአይምሮ ጤና ችግር ካለባቸው 4 ህሙማን ጋር ይገናኛሉ። በጣም ከባዱና ሐኪሞቹን የሚያስቸግሯቸው ነገሮች ታዲያ የአይምሮ አለመረጋጋት፣ እረብሻና የህሙማኑ ያሉበትን ሁኔታ አለመቀበል መሆኑን ዶክተር ናሳላ ይናገራሉ።
You have to deal with someone who has practically
አምሮአቸው ሙሉ ለሙሉ ከሳቱ ሰዎች ጋር መገናኘትና ሰዎችን ወደ መደበኛ ህይወት መመለስ አለብን። ይሄ ለኛ በጣም ከባድ ነው። ለዚያም ነው ቢያንስ ህሙማኑ ከስነ አምሮ ሐኪም ጋር የሚማከሩበት 45 ደቂቃ የሚያስፈልገው። የስነ አምሮ ህክምና 2 ነገሮች አሉት። አንደኛው እጅግ ብዙ መድኃኒቶችን የሚያካትተው የመድኃኒቱ ክፍል ሲሆን፣ ሌላው ደግሞ ለህመምተኛው በቡድን አሊያም በተናጠል የሚደረግ የባህሪ ህክምና ነው። እነዚህ ነገሮች ላይ እውቀት ያስፈልጋል።
አምሮ ጤና መታወክ በዘር በአካባቢያዊ ተጽዕኖ አሊያም በሌሎች ጉዳቶች አማካኝነት ፈጠሩ የጎንዮሽ ጉዳቶች ሊመጣ ይችላል። የስነ አእምሮ ድጋፍ ታዲያ አብዛኞቹን ህሙማን እንዲድኑ ያግዛል። በክሊኒክ ውስጥ ያገኘናቸው የቀድሞ ታማሚ መዳናቸውንና በተከታይ ቀጠሮ መምጣታቸውን እንዲህ ያስረዳሉ።
ከወራት በፊት ህክምናዬን አጠናቅቄያለሁ። አሁን በቀጠሮ ብቻ ነው የምመጣው። ምናልባትም ይሄ የመጨረሻ ቀጠሮ ሊሆን ይችላል።
የዲሞክራቲክ ሪፐብሊክ ኦፍ ኮንጎ መረጃዎች እንደሚያሳዩት ከሆነ በሀገሪቱ የውጭ ታማሚዎችን የሚያስተናግዱ 3 ተቋማቶች ሲኖሩ 8ቱ የህሙማን ማረፊያ አላቸው። ከነዚህ ውስጥ 6ቱ የስነ አእምሮ ሆስፒታሎች ሲሆኑ ቀሪዎቹ 2ቱ ደግሞ በሆስፒታል ውስጥ የሚገኙ ልዩ ክፍሎች ናቸው። ይሁንና ሁሉም የሰው ኃይልና የበጀት እጥረት አለባቸው። ከሀገሪቱ አመታዊ በጀት ውስጥም ለአእምሮ ጤና የሚመደበው 1% ብቻ ነው። ለይቬት ማቪንጋ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አድማጮቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በቅንብሩ ደግሞ ኤልያስ አስማረ። እስካሁን ድረስ አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት።